ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈውን ስርጭታችንን የሐሙስ ምሽትን ጀምረናል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባተና
ቆንጂት ታዬ ነን።
ያ በየጊዜው ይህ ስራ እየተሰራ ስለሆነ ቁጥሩ ከባለፈው የሚጨምር ነው የሚሆነው። ዝርዝር እስከ መጨረሻ ምን ያህል ይሆናል የምለው የመጨረሻው ደረጃ ቁጥሮቹ ሲያልቅ እሱን በዝርዝር የምንገልጸው ነው የሚሆነው።
የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽንስ ዳይሬክተር ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል።
መንግስት ለአንድ ሳምንት የሚዲያ ግብዓት ብቻ አድርጎ ከአሁን በፊት እንደምናያቸው መሆን መቻል የለበትም። በሙስናውም ዘርፍ፣ በሰብአዊ መብት ጥሰቱም ዘርፍ፣ በሌላኛውም በማንኛውም ወንጀል ውስጥ የተሳተፉ ሰዎችን የመያዙ ስራ እስከታች እስከ ቀበሌ መውረድ መቻል አለበት።
የባህር ዳር ከተማ ነዋሪ አቶ አሸናፊ አካሉን ድምጽን የሰማ ነው። በፖለቲካ ምክንያት ለአምስት ዓመታት ታስረው የስቃይ አያያዝ ተፈጽሞብኛል ይላሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት መንግስት ለጀነራል ክንፈ ዳኛው ጠበቃ እንዲያቆምላቸው የሰጠውን ትዕዛዝ አንስቷል። በሌሎች መዝገቦችም የተለያዩ ትዕዛዞችን ሰጥቷል። ዛሬ በቁጥጥር ስር የዋሉት አቶ ያሬድ ዘሪሁንና ኮሎኔል አሰፋ ዮሐንስ ደግሞ ለነገ ተቀጥረዋል። በአብይ ርዕስ ዝርዝሩን እናቀርባለን።
በቅርቡ ቱርክ ኢስታንቡል ከተማ ውስጥ በሚገኘው የሳዑዲ አረቢያ ቆንስላ ጋዜጠኛ ጀማል ካሾግጂን የገደሉ ተብለው የተጠረጠሩት 5 ሰዎች በሞት እንዲቀጡ እንዲፈረድባቸው የሳዑዲ አረቢያ አቃቤ ሕግ ጠየቁ። የዋሽንግተን ፖስት ጋዜጣ አምደኛና የሳዑዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ነቃፊ እንደነበር የሚነገረው ካሾግጂ ባለፈው የአውሮፓውያን የዘመን አቆጣጠር ኦክቶበር 2 ወይም በኢትዮጵያ ጥቅምት 22 ቀን ሳዑዲ ቆንስላ ውስጥ መገደሉ ይታወሳል። ዛሬ የአቃቤ ሕጉ ጽሕፈት ቤት ቃል አቀባይ በሰጡት ቃል ካሾግዥን የሚገድል መርዝ በመርፌ ወግተውት ሲሞት አስከሬኑን ቆራርጠውታል ብለዋል። ካሾግዢ ቆንስላው ከገባ በኋላ ደብዛው የጠፋው ጋዜጠኛው ምን እንደሆነ የሳዑዲ መንግሥት የተለያየ መግለጫ ሲሰጥ ቆይቷል። አንዴ ከቆንስላው ራሱ ወጥቶ ሄዷል። አንዴ ድብድብ ተነስቶ በዚያ መሃል ሞቷል። ጋጠ ወጦች በራሳቸው ተነሳስተው ገድለውታል ሲል መቆየቱ ሲዘገብ ቆይቷል። አቃቢ ሕግ የሞት ቅጣት እንዲፈረድባቸው የጠየቀው ካሾግዢ እንዲገደል ትዕዛዝ በሰጡና ወንጀሉን በፈጸሙ ተከሳሾች ላይ መሆኑን ገልጾ ሌሎች ከወንጀሉ በተያያዘ የተከሰሱ 6 ሰዎች ደግሞ እንደየአግባቡ ቅጣት እንዲፈረድባቸው ጠይቀናል ብሏል። ሳዑዲ ቱርክን በግድያው ጉዳይ ያሏትን ማስረጃዎችና ሌሎችን መረጃዎች በመስጠት እንድትረዳት መጠየቋ ተገልጿል። ቱርክ ቀስ እያለች ስለ ጉዳዩ ያላትን መግለጫ ይፋ እያደረገች መሆኑም ይስተዋላል። የቱርክ ፕሬዚደንት ረጀብ ጠይብ ኤርዶዋን ካሾግዢን ግደሉ የሚለው ትዕዛዝ የተሰጠው የሳዑዲ መንግስት ከፍተኛ እጅግ ከፍተኛ ባለስልጣንነት ደረጃ ላይ ያሉ ሰዎች ናቸው ማለቱ ይታወሳል። የሳዑዲ ባለስልጣናት የአልጋ ወራሽ ሳልማን እጅ የለበትም ሲሉ አስተባብለዋል።
ይህ በዚህ እንዳለ ዩናይትድ ስቴትስ በጋዜጠኛው ግድያ እጃቸው አለበት በተባሉ 17 የሳዑዲ ሰዎች ላይ ማዕቀብ ደንግጋለች። ማዕቀቡ ከተጣለባቸው መካከል አንደኛው የአልጋ ወራሽ ሳልማን ከፍተኛ ረዳት የነበሩ ሳዑድ አልሃታኒ እና የሳዑዲ ዋና ቆንስል ሞሐመድ አሎታቢ የሚባሉ ናቸው። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑችን ዛሬ በሰጡት መግለጫ ዩናይትድ ስቴትስ የሚኖርና የሚሰራ የነበረውን ጋዜጠኛ በጭካኔ በመግደል ተጠያቂ የሆኑ ግለሰቦች ለድርጊታቸው ተገቢውን ቅጣት ማግኘት አለባቸው ብለዋል።
እንግሊዝ ከአውሮፓ ሕብረት አባልነቷ ሊያፋታት ይችላል ተብሎ የቀረበውን አነታራኪ ስምምነት የተቃወሙ ብዙ ሚኒስትሮች ስራቸውን እየለቀቁ ናቸው። 6 ያህል ሚኒስትሮች የቀረበውን ሐሳብ በመቃወም ስራቸውን በፍቃዳቸው ለቀቁ ሲሆን በመከር ቤት ውስጥ ያሉ ወጋት ባቂ ህግ አርቃቂዎች ደግሞ ጠቅላይ ሚኒስትሯን ቴሬሳ ሜይን ከስልጣን ለማንሳት እያሰሩ ነው ተብሏል። ዘገባ ይኖረናል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሳምንት የተካሄደው የዩናይትድ ስቴትስ አማካይ ዘመን ምርጫ ፍሎሪዳ ክፍለ ሀገር ላይ የተሰጡት ድምጾች ድጋሚ ቆጠራው ቀጥሏል። የህዝቡን ትኩረትም እንደሳበ ነው። የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ማርክ ዋርነር በፊርማዎቻቸው መዛባት የተነሳ ድምጻቸው ያልተቆጠረላቸው መራጮች እስከ ፊታችን ቅዳሜ ከሰዓት በኋላ በሚኖረው ጊዜ እንዲያስተካክሉ መመሪያ ሰጥተዋል። ለፍሎሪዳ አገረገዥነት አሸናፊው ብቻ ሳይሆን ሪፐብሊካኑ አገረገዢ ሪክ ስካት ዲሞክራቱን ሴኔተር ቢል ኔልሰንን በ12500 ድምጽ እየመሩ በመሩበት ቁልፍ በሆነው የመወሰኛ ምክር ቤት የክፍለ ሀገሯ አባል ምርጫም እስካሁን ድምዳሜ እንዳላገኘ የሚታወቅ ነው።
ክቡራትና ክቡራን፣ አሁን የደረሰንም ዜና አለ። ተጠርጣሪዎቹ ገና ወንጀለኞች ገና ከየጎሪያቸው ይወጣሉ ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህን ያስታወቁት በሌብነትና በሰብአዊ ጥሰት ተጠርጥረው የተያዙ ያሉ ሰዎችን አስመልክተው በሰጡት መግለጫ ነው። ወንጀለኞቹን የማደኑና በሕግ ፊት የማቅረቡ ሂደት ገና ይቀጥላል፣ ተጀመረ እንጂ አልተፈጸመም ብለዋል ጠቅላይ ሚኒስትሩ። በተጠርጣሪዎቹ የተፈጸመውን ወንጀል ካንሰር ሲሉ የገለጹት ጠቅላይ ሚኒስትር አብይ ሁላችንም ልንከላከለው የሚገባ ነው ሲሉ ማሳስበዋል። በአብይ ርዕስ ዘገባ ይኖረናል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሰሜን ኮሪያ መሪ ኪም ጆንግ ኡን ሊያካሂዱ የታቀደው ሁለተኛው ጉባኤያቸው ውጤቱ ሰሜን ኮሪያ ስላሏት የኒውክሌር መሳሪያ ጣቢያዎች ዝርዝሩን ማቅረብ ሊሆን እንደሚገባው የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ አሳስበዋል። ማይክ ፔንስ ለኤንቢሲ ቴሌቪዥን በሰጡት ቃል በጊዜያዊነት እንደ አውሮፓውያን አቆጣጠር በመጪው ዓመት መጀመሪያ ላይ እንዲሆን የታቀደው የሁለቱ መሪዎች ሁለተኛ ጉባኤ የኒውክሌር ጣቢያዎቿን ማለትም የፒዮንግያንግን በተመለከተ ማረጋገጥ በሚቻል ደረጃ እቅድ ላይ ስምምነት የሚደረግበት መሆን ይኖርበታል ብለዋል። ምክትል ፕሬዚደንቱ የሰጡት ይህ መግለጫ ፕሬዚደንት ትራምፕ እና የሰሜን ኮሪያው መሪ ባለፈው ሰኔ ወር ሲንጋፖር ላይ ታሪካዊ ጉባኤያቸውን ካደረጉ ወዲህ ለፒዮንግያንግ የቀረበላት ይፋ የሆነ ጥያቄ ሳይሆን እንዳልቀረ ተነግሯል።
አፍጋኒስታን ውስጥ ታሊባን እንደገና ጥቃት አደረሰ። በዛሬው ጥቃት ከኢራን ጋር በሚያዋስነው በምዕራባዊው ፋራህ ክፍለ ሀገር ባደረሰው ጥቃት ከ40 የሚበልጡ የመንግስት ወታደሮችን ገድሏል። የሚበዙት ወታደሮች የተገደሉት ሌሊቱን ታጣቂዎች በፖሊስ ጣቢያ ላይ ከፍተኛ ጥቃት በከፈቱባት ባላቡሉክ በሚባል ወረዳ ውስጥ መሆኑ ተገልጿል። አንድ ከፍተኛ የክፍለ ሀገሩ ፖሊስ ባለስልጣን ለቪኦኤ በሰጡት ቃል ለበርካታ ሰዓታት በቀጠለው ከባድ ውጊያ የወረዳውን የፖሊስ አዛዥ ጨምሮ 32 የጸጥታ አባላት ሲገደሉ 9 የፖሊስ አባላት ቆስለዋል። ሌሎች 12 ደግሞ የደረሱበት ጠፍተዋል። ዜናው
አበቃ። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 6 ምሽት ፕሮግራማችን ነው።
ዓላማውን ለማስፈጸም የሚታገል ቡድን ከተገኘ ያንንም ወደ ሰላማዊ ትግል ለመመለስ ነው ቅድሚያ ተሰጥቶ የሚሰራው። ከዛ ውጭ ከሆነ ግን የህግን የበላይነት የማስከበር ግዴታ ስላለበት በወሰነው መንገድ መንግስት ሁኔታውን መቆጣጠር ይችላል።
አቶ ቶሌራ አደባ የኦሮሞ ነጻነት ግንባር ቃል አቀባይ ናቸው፣ አነጋግረናቸዋል።
አሁን የለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ
ወንጀለኞች ገና ከየጎሪያቸው ይወጣሉ ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ይህን ያስታወቁት በሌብነትና በሰብአዊ መብቶች ጥሰት ተጠርጥረው እየተያዙ ያሉ ሰዎችን አስመልክተው ዛሬ ባወጡት መግለጫ ነው። ወንጀለኞቹን የማደንና ሕግ ፊት የማቅረቡ ሂደት ገና ይቀጥላል፣ ተጀመረ እንጂ አልተፈጸመም ብለዋል ጠቅላይ ሚኒስትሩ። በተጠርጣሪዎቹ የተፈጸመውን ወንጀል ካንሰር ሲሉ የገለጹት ጠቅላይ ሚኒስትር አብይ ሁላችንም ልንከላከለው የሚገባ ነው ሲሉ አሳስበዋል። ከጠቅላይ ሚኒስትሩ ጽፈት ቤት የተላከለትን መግለጫ የተመለከተው እስክንድር ፍሬው ተከታዩን ዘግቧል።
አለምን ጉድ ባሰኘ ሌብነት በሰባይ መብት ጥሰት የተጠረጠሩ ሰዎች በቁጥጥር ስር ከዋሉ በኋላ የመጀመሪያው አስተያየት ከጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ ያወጡትና ጽፈት ቤታቸው ለአሜሪካ ድምጽ የላከው መግለጫ ካንሰርን በጋራ እንከላከል የሚል ርዕስ ያለው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያወጡትና ጽፈት ቤታቸው ለአሜሪካ ድምጽ የላከው መግለጫ ካንሰርን በጋራ እንከላከል የሚል ርዕስ ያለው ነው። ወንጀለኞችን ተጠያቂ እንደሚያደርጉ ሲገልጹ የቆዩት የኢትዮጵያው ጠቅላይ ሚኒስትር ዛሬ በመግለጫ በቅ ያሉት በተግባር የተሰራውን ለማብራራት ነው። መንግስት ለህዝቡ የገባውን ቃል መጠበቁን በመግለጫቸው መግቢያ ጠቅሰዋል። በሰብአዊ መብት ጥሰት ሀገርን በመዝረፍና የዚህችን ሀገር መጻኢ ተስፋ ለማጨለም የሚንቀሳቀሱ ወንጀለኞችን ተከታትሎ ለፍርድ ለማቅረብ ተክቶ እየሰራ ነው ብለዋል። በአገሪቱ የሚፈጸመው ግፍና መከራ ያንገፈገፈው ህዝብ አደባባይ ወጥቶ ፍትህ መጠየቁን ጠቅላይ ሚኒስትሩ በመግለጫቸው አስታውሰዋል። ሀገር ተዘርፋ ወገንም ተሰቃይቶ ከመአለቁ በፊት ለውጥ እንዲመጣ ታግሎ አሁን ለደረስንበት የተስፋ ዘመን አድርሶናል ነው ያሉት። መንግስትም የህዝብን ጥያቄ መመለስ ውዴታው ብቻ ሳይሆን ግዴታውም ነው ሲሉ አክለዋል። ጠቅላይ ሚኒስትሩ እንዳስረዱት ፍትህን ማረጋጋት ማለት ደግሞ ሁሉንም ዜጋ በህግ ፊት እኩል ማድረግ ነው። አገራችን የቤትና የእንጀራ ልጅ ሊኖራት አይችልም ሲሉ ነው የገለጹት። ከዚህ አንጻር ቢሊዮኖችን መዝብሮ በነጻነት የሚኖርና አንድ ብር አጥቶ ከቆሻሻ ገንዳ ውስጥ ምግብ የሚፈልግ ሁለት ዜጋ ሊኖራት አይገባም ብለዋል። ባለፉት 27 ዓመታት ከተፈጸሙ የሰብአዊ መብት ጥሰቶች አንጻርም ዜጎችን በሁለት ከፍለው ተመልክተዋል ጠቅላይ ሚኒስትሩ። የውጭ ጠላት እንኳን የማይፈጽማቸውን አሰቃቂ ሰይጣናዊ መከራዎች በህግ ማስፈጸም ስም በዜጎች ላይ አድርሰው የሰላም እንቅልፍ ተኝተው የሚያድሩ ሲሉ የገለጿቸውን በአንድ በኩል የመከራ ዳፋ የወረደባቸው አካልና ህሊናቸው የተጎዳና ተሸማቀው የሚኖሩ ያሏቸውን ደግሞ በሌላ በኩል አስቀምጠዋል። አገሪቱ እንደዚህ ሁለት አይነት ዜጎች ሊኖሯት እንደማይችሉ ማመልክተዋል። ኢትዮጵያ ለውጥ እንዲመጣ መስዋዕትነት የሚከፍሉና ለውጡ እንዲጨናገፍ ሌሎችን የሚሰው ሁለት አይነት ዜጎች ሊኖሯት እንደማይችሉም ገልጸዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ በዚሁ መግለጫ ወንጀለኞቹን የማደኑና ለህግ የማቅረቡ ሂደት እንደሚቀጥልም አስታውቀዋል። ተጀመረ እንጂ አልተፈጸመም ነው ያሉት። ጠቅላይ ሚኒስትር አብይ በዚሁ መግለጫ እንዳሉት ወንጀለኞች ብሔርን መደበቂያ ለማድረግ ይሞክራሉ። ሲበሉ ዞር ብለው ያላዩትን ህዝብ ሲያዙ ይፈልጉታል። ራሳቸው የዘረፉትን ህዝብ ሲደረስባቸው ለመደበቂያነት ይፈልጉታል በማለት ነው ያብራሩት። ወንጀለኛ ወገንም ብሔርም ዘርም ሞራልም የለውም ያሉት ጠቅላይ ሚኒስትሩ ወንጀለኛ ወገን ቢኖረው ኖሮ ሌባ ልጅ ሌብነትን ከናቱ መቀነት ባልጀመረ ነበር፣ ነፍሰ ገዳይም ወንድሙ ወይም ሚስቱ ላይ ባልጨከነ ነበር ብለዋል። ወንጀልና ካንሰር አንድ መሆናቸውን በመግለጽም ሁላችንም ልንከላከለው የሚገባ የጋራ ኃላፊነታችን ነው ሲሉ አሳስበዋል። ወንጀለኞቹ ገና ከየጎሪያቸው ይወጣሉ በማለትም የኢትዮጵያው ጠቅላይ ሚኒስትር የሂደቱን ቀጣይነት አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከሙስናና ከሰብአዊ መብት ጋር በተያያዘ በቁጥጥር ስር የሚውሉት ሰዎች ቁጥር እየጨመረ መምጣቱን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። የብሔራዊ መረጃና ደህንነት አገልግሎት የቀድሞ ምክትል ዋና ዳይሬክተርና የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል አቶ ያሬድ ዘሪሁን ወደ ኬንያ ለመሸሽ ሲሞክሩ ትናንት ማምሻውን ተይዘው ዛሬ ፍርድ ቤት መቅረባቸውን ጠቅላይ አቃቤ ሕግ አስታውቋል። ከዚህ ቀደም የተሰጠው መግለጫ ተጠርጣሪዎቹን የመለየቱ ስራ እዚህ ደረጃ ደርሷል እንጂ አብቅቷል የሚል እንዳልሆነም ጠቁሟል ጠቅላይ አቃቤ ሕግ። እስክንድር ፍሬው የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነት የሆኑትን አቶ ዝናቡ ተኑን አነጋግሯል። ዲሬክተሩ አቶ ዝናቡ ከሚያብራሩበት ይጀምራል።
ያው የባለፈዎቹ የጠቅላይ አቃቤ ሕጉን በዝርዝር መግለጫ ሰጥቷል። ይህንን መግለጫ ተከትሎም በርካታ ስራ እየተሰራ ነው የሚገኘው። በዚህ መሰረት ትላንትና ማታ የቀድሞ የብሔራዊ መረጃ ደህንነት አገልግሎት ምክትል ኃላፊና የፌደራል ፖሊስ ኮሚሽን ጀኔራል የነበሩ አቶ ያሬድ ዘሪሁን ከኢትዮጵያ በኬንያ በኩል አድርጎ ለመሸሽ በሚያደርገው ሙከራ ላይ በዱከም ከተማ ተይዞ የመጣበት ሁኔታ ነው አለው። ከዚሁ ጋር ተያይዞ ሌላው የሙስና ወንጀል ስራውን የሚያቀኑትን ባለሙያዎች ላይ ዛቻና ማስፈራሪያ እንዲሁም የአቃቤ ሕጉን ስራ በማደናቀፍ በማወቅ ረገድ የኢትዮ ቴሌኮም የሴኩሪቲ ዲቪዥን ኃላፊ ኮሎኔል ጉደታ ኦላና እንደዚሁ በቁጥጥር ስር ያዋሉበት ሁኔታ ነው አለው።
63 የሚል ነበር አቶ ዝናቡ መጀመሪያ ጠቅላይ አቃቤ ሕጉ እርስዎም እንዳሉት መግለጫ ሲሰጡ ከትናንት በስቲያ። አሁን በአጠቃላይ ቁጥሩ ስንት ደረሰ ማለት ይቻላል? በሁለቱም መንገድ
አሁን ቁጭ ብዬ መቁጠር እችላለሁ፣ ግን ያ በየጊዜው ይህ ስራ እየተሰራ ስለሆነ ቁጥሩ ከባለፈው የሚጨምር ነው የሚሆነው። ዝርዝር እስከ መጨረሻ ምን ያህል ይሆናል የምለው የመጨረሻው ደረጃ ቁጥሮቹ ሲያልቅ እሱን በዝርዝር የምንገልጸው ነው የሚሆነው። ግን ከባለፈው ጠቅላይ አቃቤ ሕጉም ከገለጹበት ጊዜ በኋላ እንደዚሁ በየጊዜው እየጨመረ ያለበት ሁኔታ ነው አለው።
በከፍተኛ ኃላፊነት ላይ የነበሩ በሁለቱም ሜቴክ ጋር በተያያዘም ከደህንነቱ መስሪያ ቤቱ ጋር በተያያዘ ሰዎች በቁጥጥር ስር ያሉ አሉ፣ እስከምን ድረስ ነው መንግስት ሊሄድ ያሰበው በሚል ከህብረተሰቡ የሚነሱ ጥያቄዎች አሉና ምንድነው ከዚህ አንጻር የእርስዎ ምላሽ?
አክቹዋሊ ባለፈውም ጠቅላይ አቃቤ ሕጉ በዝርዝር አስቀምጦታል። አሁን በመጀመሪያ ዙር እንደዚሁ ቁጥጥር ስር የዋሉ ተጠርጣሪዎችም አሉ፣ እንደዚያም ያልተያዙ ተጠርጣሪዎችም አሉ። እነዚህ በየጊዜው እየተለዩ በተጠናው እና በጥንቃቄ እየተለዩ በቁጥጥር ስር የሚሆንበት ሁኔታ ነው አለው እና ይሄ በሂደት ያለ ስለሆነ እዚህ ላይ የቀረ ይሄኛው ሰው ቀርቶናል፣ ይሄኛው ደግሞ አብቅተናል የምል አሁን ለጊዜው የተለየ መረጃ የለንም።
ስለዚህ በአሁኑ ሰዓት በክስ መዝገባችሁ ላይ የሌሉ ግን ወደፊት ሊካተቱ የሚችሉ ሰዎች አሉ ማለት ይቻላል?
የተጀመረው ስራ ለጊዜው እዚህ ጋር ደርሷል የምል በወደፊት በሚኖሩ መድረኮች ላይ የሚገለጸው ነው። ግን ስራው እየተሰራ ስለሆነ ዝርዝር መግለጫዎችን በኋላ ብንሰጥሩ ነው የሚሆነው።
አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር፣ ስለሰጡኝ ቃለ ምልልስ በጣም አመሰግናለሁ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የአብይ ርዕስ ዘገባ እናልፋለን። ለጀነራል ክንፈ ዳኘው መንግስት ጠበቃ እንዲያቆምላቸው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ሰጥቶ የነበረውን ትዕዛዝ አንስቷል። ዛሬ በቁጥጥር ስር የዋሉት አቶ ያሬድ ዘሪሁንና ኮሎኔል አሰፋ ዮሐንስ ለነገ ተቀጥረዋል። መለስካቸው አማሃ ዘገባ አለው።
ክፍሎች ያቀረባቸው የምርመራ መዝገቦች አንዱ በሆነው በሜጀር ጀነራል ክንፈ ዳኘውና በወንድማቸው በአቶ ኢሳያስ ዳኘው የምርመራ መዝገብ አዲስ አቤቱታ ለፍርድ ቤቱ አቅርቧል። ተጠርጣሪ ሜጀር ጀነራል ክንፈ ዳኘው የግል ጠበቃ ለማቆም አልችልም፣ መንግሥት ጠበቃ ቁምልኝ ያሉት ሐሰት ነው፣ ሀብት እንዳላቸው የሚያሳዩ ማስረጃዎች አግኝቻለሁ በማለት አቤቱታውን አቀረበ። ፍርድ ቤቱም የቀረቡትን ማስረጃዎች ተመልክቶ ተጠርጣሪው አስተያየት እንዲሰጡበት ጠይቋቸዋል። ተጠርጣሪው በበኩላቸው በባንክ የቁጠባ ሂሳብ ውስጥ ያለው 5000 ብር ብቻ ነው፣ በጸረ ሙስና ኮሚሽን ያስመዘገቡት ንብረት ደግሞ 2500 ብር ብቻ ነው። በእርግጥ የዚህ ወለድ ምን ያህል እንደሆነ አላውቅም፣ ቤትም ሆነ ሌላ ንብረት የለኝም ብለዋል። ይሁንና ፖሊስ በቁጠባ ሂሳባቸው ከሁለት ሳምንታት ወዲህ ከ100,000 ብር በላይ እንዳወጡ ማረጋገጫ የባንክ ሂሳብ ማመሳከሪያ ወይም ባንክ ስቴትመንት እንዳለ አመልክቶ አቤቱታውን አጠናክሯል። ሌላም ሀብት እንዳላቸው ፍንጭ አግኝቻለሁ ሲል አመለከተም። ፍርድ ቤቱ የሁለቱንም ክርክር አዳምጦና ማስረጃዎቹንም ከመረመረ በኋላ ትናንት በቃለ መሐላ ተጠርጣሪ ያጸኑትን ቃል ሽሮ መንግሥት ጠበቃ እንዲያቆምላቸው የሰጠውን ትዕዛዝ አንስቷል። የግል ጠበቃ አቁመው እንዲከራከሩ ወይንም ራሳቸውን ችለው እንዲከራከሩ አማራጭ ሰጥቷቸዋል። ተጠርጣሪ በበኩላቸው በችሎቱ ይገኙ ከነበሩ የቤተሰብ አባሎቻቸው ጋር ተመካክረው ለሰኞ ኅዳር 10 ቀን ጠበቃ ይዘው ለመቅረብ ጠይቀዋል። ፍርድ ቤቱም ይህንኑ ፈቅዶ በ8 ሰዓት እንዲቀርቡ አዟል። በሌሎች 2 የምርመራ መዝገቦች ፖሊስ ፍርድ ቤት ያቀረባቸው ወይዘሪት ትዕግሥት ታደሰ፣ ወይዘሮ ፍጹም የሽጥላ እና አቶ ቸርነት ጌታነህ ፖሊስ ተጨማሪ 14 ቀን የምርመራ ጊዜ ቢጠይቅባቸውም ፍርድ ቤቱ 10 ቀን ብቻ በመስጠት ለኅዳር 7 ቀን 2011 ዓ.ም ከቀኑ 9 ሰዓት እንዲቀርቡ አዟል። ተጠርጣሪዎቹ በዋስ ለመፈታት ያቀረቡትን ጥያቄ ግን ፍርድ ቤቱ ውድቅ አድርጎባቸዋል። ፖሊስ 3ቱንም ተጠርጣሪዎች ከሜቴክ ጋር በተያያዘ የሙስና ወንጀል ጠርጥሯቸዋል። በሌላኛው የምርመራ መዝገብ የቀረቡት ሳጅን ኪዳኔ አሰፋና አቶ ሳሙኤል ግዲሳን ፖሊስ ከፍተኛ የሰብአዊ መብት ጥሰትና በሽብር ተጠርጥረው በተያዙ ዜጎች ላይ ከባድ የማሰቃየት ተግባር ፈጽመዋል በሚል ጠርጥሯቸዋል። ፖሊስ ለፍርድ ቤቱ እንዳተተው ማስረጃ ማሰባሰቡ ስራ የተጠናቀቀ ስላልሆነ ተጨማሪ የ14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። ተጠርጣሪዎቹ የፖሊስን ጥያቄ ተቃውመው ተከራክረዋል። በመገናኛ ብዙሃን እንደተነገረው ከሆነ የተያዝነው ማስረጃዎች በሚገባ ተሰባስበው ስለሆነ ፖሊስ ተጨማሪ ምርመራ ጊዜ ሊጠይቅ አይገባም ብለዋል። ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ የተጠርጣሪዎቹን ጥያቄ ውድቅ አድርጎ ተጨማሪ 14 ቀን የምርመራ ጊዜ ለፖሊስ በመፍቀድ ለህዳር 20 ቀን 2011 ዓ.ም እንዲቀርቡ አዟል። ፖሊስ ዛሬ ዱከም ከተማ በቁጥጥር ስር ያዋላቸውን የቀድሞውን የሀገር ውስጥ ደህንነት ኃላፊ አቶ ያሬድ ዘሪሁንንና ሌላኛውን ተጠርጣሪ ኮሎኔል አሰፋ ዮሐንስን እዚሁ ችሎት አቅርቧቸዋል። ይሁንና የፍርድ ቤቱ የሥራ ሰዓት ስላበቃ በነገው ዕለት በስምንት ሰዓት እንዲቀርቡ ትዕዛዝ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። መለስካቸውን ለዘገባው አመሰግናለሁ። የሰማችሁትን የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
ፖሊስ በቀድሞ የሶማሌ ክልል ፕሬዚደንት አቶ አብዲ መሐመድ ዑመር አብዲ ኢሌ የምርመራ መዝገብ በጅምላ ተቀበሩ የተባሉ ከ200 በላይ ግለሰቦችን አስከሬን ለማግኘት ምርመራ እያደረግኩ ነው ብሏል። ጽዮን ግርማ ዝርዝሩን ይዛለች።
በሶማሌ ክልል ከተፈጸመው የሰብአዊ መብት ጥሰት ጋር በተያያዘ ተጠርጥረው ቀደም ሲል በቁጥጥር ስር የዋሉት የቀድሞ የሶማሌ ክልል ርዕሰ መስተዳድር የነበሩት አብዲ መሐመድ ዑመር ወይም ደግሞ መሐመድ ኢሌ በሚል ስማቸው የሚታወቁት የምርመራ መዝገብ ላይ ፖሊስ ለምርመራ የሚሆን ተጨማሪ ጊዜ ሲጠይቅ ይቀሩኛል ካላቸው ነገሮች ውስጥ አንዱ በጅምላ ተቀበሩ ያላቸው ከ200 በላይ የሚሆኑ አስክሬኖችን የመለየት ጉዳይ ነው። ፖሊስ ጥቅምት 29 2011 ዓ.ም ተጠርጣሪዎቹን ፍርድ ቤት ሲያቀርብ በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢ 200 በላይ የሚሆኑ ግለሰቦች ተገድለው በጅምላ መቀበራቸውን፣ ይህን ድርጊት መፈጸሙን የሚያረጋግጥና የመለየት ስራ መስራት እንደሚቀረው ለፍርድ ቤቱ አስታውቆ ነበር። ይህንን ጉዳይ ለማጣራትና ይህ አስክሬን ተገኝቷል አልተገኘም የሚለውን ለመጠየቅ ወደ ፌዴራል ፖሊስ ወንጀል ምርመራ መምሪያ ምክትል ኮሚሽነር ጀነራል ተኮላ ይፎክሩ ጋር ደውለን ነበር። እርሳቸውም የምርመራ መዝገቡን በአግባቡ ለማየት በሰጡን ጊዜ መሰረት ዛሬ ማምሻውን በድጋሚ አግኝተናቸዋል። የምርመራ መዝገቡን ጠቅሰው እንደሚሉት 200 ሰዎች ተገድለው በጅምላ ተቀብረዋል የሚለው በጥቆማ የመጣና ገና በማስረጃ ያልተረጋገጠ ጉዳይ ነው ይላሉ።
ፖሊስ ምርመራውን ሲያጠራ በተለያዩ አካላት ከተለያዩ ብስብት ጋር ስለሚገናኝ ሽን ያሰባስባል። እዛ ለምርመራ ከተላከው ቡድን እንደዚህ አይነት ጥቆማ እንዳለ ህዝቡ እንዳይነት ጥቆማ እየሰጠ እንደሆነ ምን ያለ መረጃ አንዱ ከሁለት ሶስት ሰዎች ማንሱ ይህን የተባለን ጉዳይ በጥቆማ መልክ ሰጥተዋል። ይህንን ግን ወደ እውነታ ምኑ አይደለም በተጨባጭ ተፈጽሞ አልተፈጸመም ብሎ ጉዳዩን የበለጠ ማረጋገጥና ምርመራም የበለጠ ማጠራት የሚጠይቅ ነው። በጣም ትልቅ ስራ የሚጠይቅ ጉዳይ ነው። ገና የተረጋገጠ ጉዳይ አለ።
ጄኔራል ተኮላ መረጃው የመጣው ድርጊቱ ተፈጽሟል ከሚሉ መረጃ ጠቋሚዎች መሆኑንም ተናግረዋል።
ሰዎች ጠቋሚዎች እንደሚናገሩት ከሆነ ተረሽነዋል፣ ተገለዋል የሚሏቸው ሰዎች ብሔራቸው እዚያው የሶማሌ ተወላጆች ሆነው የኦብነግ ኦጋዴን ብሔራዊ ነጻነት ግንባር አባል ተብለው የተለዩ ናቸው። ምን ቦታዎች አንድ ሁለት ቦታዎች ጥቆማዎቹ አሉ። ግን ከጥቆማ ያለ መረጃ ነው እንጂ ገና ወደ ማስረጃም መረጋገጥ ሰፊ ስራ ይጠይቃል።
ከዚህ ቀደም በዚሁ መዝገብ ላይ በክልሉ ፖሊስ ሄጎ የተባለ ህገወጥ ቡድን አደራጅተው ማለትም በዚህ መዝገብ የተጠረጠሩት አብዲ መሐመድ ዑመር በማደራጀትና በማስታጠቅ ዘርን፣ ሃይማኖትንና ቀለምን መሰረት ያደረገ የጅምላ ጭፍጨፋ ወንጀል ፈጽመዋል በሚል መጠርጠሩን ተናግሮ ነበር። ከዚህ ጋር በተያያዘም ሌላ መቃብር የጅምላ መገኘቱን በተመለከተ ጄኔራል ተኮላን ጠይቂያቸው ነበር። የ50 ሰዎች የጅምላ መቃብር መገኘቱና ይህም በሐምሌው ጥቃት ከተማ ውስጥ ከተለያዩ ብሔር ብሔረሰቦች ጂጂጋ ከተማ በሚኖሩ ላይ ጥቃት ከተፈጸመ በኋላ እነዚህ ሰዎች በሶስት የተለያየ ቦታ ላይ በጅምራ ተቀብረው አስክሬናቸው ተገኝቷል ብለዋል።
ሶስት ቦታ ነው ከአንድ ቦታ ላይ ብቻ ግን ለቤተ አነሳነት ነው ዜሮ ቦታ ላይ ግን አንድ ቦታ ላይ ወደ 36 ተገኝቷል።
ፖሊስ ይህንን የምርመራ መዝገቡን በተመለከተ 200 ሰዎች ተገደሉ የተባለውን አጣርቶ እንዲመጣ ፍርድ ቤቱ ተጨማሪ 14 ቀን ሰጥቶታል። በቅርቡ በዚህ ቀጠሮ ምርመራውን ይዞ እንደሚመጣ ፖሊስ ገልጾልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ወደ ተከታዩ የመጽሔት ዘገባ እናልፋለን። እንግሊዝ ከአውሮፓ ህብረት አባልነቷ ሊያፋታት ይችላል ተብሎ የቀረበውን አነታራኪ ስምምነት የተቃወሙ በርካታ ሚኒስትሮች ስራቸውን እየለቀቁ ነው። 6 ሚኒስትሮች የቀረበውን ሐሳብ በመቃወም ስራቸውን በፈቃዳቸው የለቀቁ ሲሆን የምክር ቤቱ አባላት የሆኑ ወጋጥባቂ እንደራሴዎች ደግሞ ጠቅላይ ሚኒስትሯን ቴሬሳ ሜይን ከስልጣን ለማንሳት እያሴሩ ናቸው ተብሏል። ጃሚ ዴትነር ለቪኦኤ ዌብሳይት ያዘጋጀው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
መጪዎቹ ቀናት አስቸጋሪ ይሆናሉ ነው ያሉት ጠቅላይ ሚኒስትሯ ቴሬሳ ሜይ። ይህን በእጅጉ አነታራኪ ለሆነው ብሪታንያን ከአውሮፓ ህብረት አባልነቷ ሊያፋታ ይችላል ለተባለው ስምምነት የካቢላቸው ድጋፍ እንዳላቸው ዳውኒንግ ስትሪት ላይ ከሚገኘው ጽህፈት ቤታቸው ደጃፍ ባሳወቁበት ወቅት ይህን ስምምነት ለመቋጨት 5 ሰዓታት የፈጀ ከባድ አልፎ አልፎም ስሜታዊና ንዴት የተቀላቀለበት ክርክር ተካሂዷል። ቴሬሳ ሜይ የስምምነቱን ረቂቅ ካዘጋጁት ከብሬክሲት ሚኒስትራቸው ከዶሚኒክ ራብ ጋር ከተነጋገሩ በኋላ ራብ ከስምምነቱ አንቀጾች አንዱን ተቃውመው ሥልጣናቸውን ለቀዋል። ጤናማ አስተሳሰብ ካለኝ ወግ አጥባቂ እንግሊዛውያን አንድ አባል አገር ከአውሮፓ ኅብረት መውጣት የሚችለው የብራሰልስን ይሁንታ ሲያገኝ ብቻ ነው የሚለውን የስምምነቱን አንቀጽ አልቀበልም፣ የሀገሬን ከቀረው የኅብረቱ አባል ሀገሮች ጋር ግንኙነት ያሳንሳል ብለዋል። አንድ ሌላ ወጣት ሚኒስትርና ሌሎች አንጋፋ 2 ሚኒስትሮችም ዶሚኒክ ራብን ተከትለው ወጡ። ይህ የሆነውም ቁጡ ወግ አጥባቂ ምክር ቤት አባላት ቴሬሳ ሜይ ከመሪነታቸው እንዲነሱ በግልጽ መቃወም ከጀመሩ በኋላ ነው። አሁን እንግዲህ 1 ዓመት በላይ የፈጀው ድርድርና የራሱ የወግ አጥባቂው መንግሥት መጻኢ ዕድል አጠራጣሪ ሁኔታ ላይ ይገኛል ማለት ነው። ጉዳዩ ሌላ ጥያቄን ጭሯል። ሌበር ፓርቲው ሊያሸንፍበት እንደሚችል የሚገመት ከመደበኛ ጊዜው በፊት የሚደረግ ምርጫ ማካሄድ ወይም ብሪታንያ ከአውሮፓ ኅብረት አባልነቷ ትውጣ ወይስ ትቆይ የሚል 2ኛ ሬፈረንደም ማካሄድና የመጀመሪያውን ውጤት መቀልበስ የሚሉ ናቸው። ሌላው ደግሞ ያላንዳች ስምምነት ብሪታንያን ከህብረቱ ማስወጣት የሚል ይገኝበታል። ይህ ከሆነ ደግሞ የሀገሪቱ ምጣኔ ሀብትና ንግድ ፈጽሞ ይወድቃል ሲሉ ተንታኞችና የኢኮኖሚ ምሁራን ያስጠነቅቃሉ። ጠቅላይ ሚኒስትር ቴሬሳ ሜይ ዛሬ ምክር ቤት በቀረቡበት ወቅት ከራሳቸው ፓርቲ አመራሮች ከፍተኛ ይስ ተሰንዝሮባቸዋል። የተደረሰው ስምምነት እጃችንን ያሰጠ ነው የሚል ጠቅላይ ሚኒስትሯ ግን ብሪታንያ ልታገኝ የምትችለው ተመራጭ ስምምነት ነው ሲሉ ተከራክረዋል። በአውሮፓ ኅብረት የቀረበው የስምምነት ረቂቅ ብሪታንያን ለረጅም ዓመታት በጉምሩክ ኅብረት ውስጥ ያቆያታል። ያም ብሪታንያ በመጪው መጋቢት ከኅብረቱ አባልነቷ ከተሰናበተች በኋላ ነው ሲሉም አብራርተዋል። ቴሬሳ ሜይ ለምክር ቤቱ አክለው እንዳስረዱት እየሰሩ ያሉት ለሀገራቸው ብሔራዊ ጥቅም መሆኑንና ረቂቅ ስምምነቱም ብሪታንያ ከአውሮፓ ኅብረት ያለ ችግርና ሥነ ሥርዓትን በተከተለ መንገድ መሆኑን ያረጋግጣል። ይህ አስተያየታቸው ግን የምክር ቤት አባላቱን አስቋል። እንግዲህ ያለን ምርጫ ግልጽ ነው ሲሉ ደመደሙ ጠቅላይ ሚኒስትሯ። ያለ አንዳች ስምምነት ከኅብረቱ መሰናበት ወይም እስከ ወዲያኛው በአባልነት የመቆየታችንን ጉዳይ መቀበል ወይም ደግሞ ተባብረን ጥሩ ስምምነት መደራደር መቻል ነው ብለዋል። የተቃዋሚው የሌበር ፓርቲ መሪ ጄረሚ ኮርብን በሰጡት መልስ ቴሬሳ ሜይ ያቀረቡልን አማራጮች የተሳሳቱ ናቸው ብለው እነርሱም ያለ ስምምነት ወይም ይህኛውን አሁን የተደረሰውን ስምምነት መቀበል ናቸው ብለዋል። ይህ ደግሞ ለእኛ ጎጂ፣ ፈጽሞ ጠቀሜታ የሌለው ነው ሲሉ አብራርተዋል። ከሁለት ዓመታት በላይ በፈጀው የተሽፋፈነ ድርድር መንግስታችን ያገኘው ሽንፈትን ነው። ስምምነቱ የምክር ቤቱን ወይም የሀገሪቱን ህዝብ ድጋፍ አላገኘም። ስለዚህ አይሰራም ብለዋል። የአውሮፓ ህብረት መሪዎች ከአስር ቀናት በኋላ የብሪታንያን በይፋ ከህብረቱ መውጣት በሚያረጋግጠው ስብሰባ ላይ ይገናኛሉ ተብሏል። በብራሰልስ ያሉ ባለሥልጣናት ግን ወሳኙ አሁን በለንደን የተቀሰቀሰው ንትርክ ውጤት እንደሚሆን ይጠቁማሉ። በቀጣዩ ስብሰባ ላይ የብሪታንያ ተደራዳሪዎች የስምምነቱን አብይ አንቀጾች መቀየር ቢፈልጉ ግን የማይቻል እንደሚሆንባቸው ከወዲሁ እየተተነበየ ነው።
አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት በቀጥታ የሚተላለፍላችሁ የሐሙስ ምሽት ስርጭት ነው። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ በአክብሮት እንጋብዛለን።
በዜጎች ላይ ሲደርስ ነበር የተባለውን የሰብአዊ መብቶች ጥሰትና ውስን በሆነው የሀገሪቱ ሀብት ላይ ተፈጽሟል የተባለውን ምዝበራ መንግሥት ይፋ ማድረጉና ተጠርጣሪዎችንም በቁጥጥር ስር መዋሉ ማንም ከሕግ በታች መሆኑን ማሳያ ነው ሲሉ ቪኦኤ ያነጋገራቸው የባህር ዳር ከተማ ነዋሪዎች እየገለጹ ነው። መንግሥት የሕግ የበላይነትን ለማስከበር በሚያደርገው ጥረት ከጎኑ ነን ያሉት እነዚህ አስተያየት ሰጪዎች እርምጃው ሁሉንም አካባቢዎች በየደረጃው መድረስ አለበት ሲሉ አሳስበዋል። ይህ በእንዲህ እንዳለ ትናንት ማምሻውን የአማራ ዲሞክራሲያዊ ፓርቲ አዴፓ ባወጣው መግለጫ ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ብሏል። መግለጫው በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለሕግ እንዲቀርቡ የተወሰደው እርምጃ የክልሉ መንግሥት የሚደግፈው ሲሆን ሕጋዊ ድጋፍ ለማድረግ ዝግጁ መሆኑንም አክሎ አትቷል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
የፌዴራል አቃቢ ሕግ ባለፉት 5 ወራት በሰብአዊ መብት ጥሰትና ውስን የሆነውን የሀገሪቱን ሀብት አባክነዋል ያላቸውን ግለሰቦችና ተቋማት ምርመራ ሲያካሂድ ቆይቶ የምርመራ ውጤቱን ከሰሞኑ በመግለጫው ይፋ አድርጓል። ከመግለጫው በኋላ መንግስት ተጠርጣሪዎችን ከያሉበት እየሰበሰበ በሕግ ጥላ ስር እየዋለ ይገኛል። መንግስት የሕግ የበላይነትን ለማስከበር የሚያደርገው ጅማሮ በርታ የሚያስብል ነው ይላሉ የባህር ዳር ከተማ ነዋሪዎች።
ስሜ ጌታቸው መኮንን እባላለሁ። የኢትዮጵያ ሕዝብ ተስፋ ቆርጦ አይነኬ ናቸው ብሎ ያለበት ዘመን ነበር። ያ ታሪክ ተቀይሮ ዛሬ ደግሞ አይነኬዎች በትክክል የሕግ የበላይነት መኖሩን የሚያዩበት፣ ሕዝቡም የሕግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረውና ይህ ግን ጅምር ነው። ከዚህ በላይ እንዲሄድ፣ ከዚህ በላይ እንዲጠነክር፣ ምክንያቱም በኢትዮጵያ ባለፉት 27 ዓመታት ውስጥ በርካታ የሚባሉ የሀብት ምዝበራ እንዲሁም የሰብአዊ መብት ጥሰት ነው የተከሰተውና ያ ሁሉ እንዲህ ባንዴ አንድ ሁለት ሰዎችን በማሰርና የሕግን የበላይነት በማስከበር ብቻ የሚቆም ሳይሆን ከታች ድረስ በትክክል ታይቶ ተጠንቶ ሕግን የጣሱ አካላት የሚጠየቁበት መንገድ መፈጠር አለበት ይላለሁ።
አቶ አሸናፊ አከሉ ባለፉት ጊዜያት ከባድ የሚባል የሰብአዊ መብት ጥሰት የደረሰባቸው ግለሰብ ናቸው። ዛሬ አጥፊዎቹ በቁጥጥር ስር መዋላቸው አምባገነን የሆነው ሁሉ ከሕግ በታች መሆኑን ያወቅንበት ሰዓት አሁን ነው ይላሉ።
ላለፉት 5 ዓመት ተኩል እስር ቤት ነው የቆየሁት። የመንግስት ጠቅላይ አቃቢ ሕግ ካቀረበው ሪፖርት ውስጥ ብዙ የሚባለው እኔ የደረሰብኝ ግፍ ነው። ጠቅላይ አቃቢ ሕግ ላይ ምስክር ሆኛለሁ። የተያዙት ሰዎች መረጃና ማስረጃ ተጠናክሮ ነው የተያዙት። እንዳለፉት እንደ 27 ዓመት ምንም መረጃና ማስረጃ ሳይኖር ሰውን ይዞ በመደብደብ መረጃ መሰብሰብ አይደለም የተያዘው። ቅድ በአዲስ ነው። ሪፎርሙ ጥደስ የሚል ነው። መጀመሪያ ከአንድ ወር በፊት ምስክርነታችን ሰጠናል። ብዙ ሰዎች የሰጧሉ እንደኔ ፎጣ ካፍንጫችን ላይ አድርጎ ውሃ በመጨመር አየርና ውሃውን በተመሳሳይ ሰዓት እንድንስበው በማድረግ በጣም አስጨናቂ የሆኑ ምርመራዎች ገልብጦ ቶርችን ማድረግ እንደተነገረው ራቁታችን የተለያዩ
ብዙ ነገሮች በቃ አሁን መጥቀስ ማልፈልጋቸው ብዙ በቃ ከጭንቅላት በላይ የሆኑ ነገሮች እየተፈጸሙብን ከነዚህ ውስብስብነት የተነሳ ነገሩ በሚስጥር ተይዞ እኔም አንዱ ምስክር ነኝ፣ ጠቅላይ አቃቤ ህግ ላይ ምስክር ነኝ። እኔ አሁን ለሌሎችም የኢትዮጵያ ህዝቦች መምከርና መናገር የምፈልገው የሚያውቁትን ነገር ያለምንም መሸማቀቅ አሁን ጊዜው እውነት የሚወጣበት ጊዜ ስለሆነ አጋዥ በመሆን ወንጀል የሰሩ ሰዎችን በማጋለጥ ጭምር መተባበር መቻል አለበት። ለመንግስት ደግሞ መናገር የምፈልገው መንግስት ለአንድ ሳምንት የሚዲያ ግባት ብቻ አድርጎ ከአሁን በፊት እንደምናያቸው መሆን መቻል አለበትም። በሙስናውም ዘርፍ፣ በሰማዊ መብት ጥሰቱም ዘርፍ፣ በሌላኛውም በማንኛውም ወንጀል ውስጥ የተሳተፉ ሰዎችን የመያዙ ስራ እስከታች እስከ ቀበሌ መውረድ መቻል አለበት።
ይህ በእንዲህ እንዳለ ትላንት ማምሻውን የአማራ ዲሞክራሲያዊ ፓርቲ አዴፓ መግለጫ አውጥቶ ነበር። ፓርቲው በመግለጫው አጽንኦት የሰጠው ነገር ቢኖር ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ነው ያለው። በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደውን እርምጃ የክልሉ መንግስት የሚደግፍ ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑንም በመግለጫው አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። ዝግጅታችን ይቀጥላል። የኦሮሞ ነጻነት ግንባርና የኦሮሞ ዲሞክራሲያዊ ፓርቲ አዲስ ግንኙነት።
የኦሮሞ ነጻነት ግንባርና የኦሮሚያ ገዢ ፓርቲ የኦሮሞ ዴሞክራሲያዊ ፓርቲ በመተማመንና በመግባባት መንፈስ እንደሚሰሩ የኦነግ ቃል አቀባይ አቶ ቶሌራ አደባ ተናግረዋል። ቃል አቀባዩን ማምሻውን አነጋግሬያቸው ነበር። በትጥቅ ትግል መቀጠል የሚፈልግ ካለ መንግስት በሰላም አሳምኖ ለመመለስ በቅድሚያ ጥረት ማድረግ አለበት፣ ካለበለዚያ የህግ የበላይነትን ለማስከበር ባለበት ኃላፊነት የመሰለውን እርምጃ መውሰድ ይችላል ብለዋል። ስለ ሁለቱ ፓርቲዎች የሰሞኑ ውይይትና ስምምነትም ጠይቂያቸው ነበር። አቶ ቶሌራ ይቀጥላሉ።
ሰሞኑን በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት በተለይ ደግሞ ከኦሮሚያ ክልላዊ መንግስት ጋር የተደረሰው እነት አዲስ ስምምነት አይደለም። በመጀመሪያ ደረጃ ከአሁን በፊት በአስመራ በተካሄደው ውይይት የተስማማንባቸውን ነጥቦች በፈጠነ መልኩ ተግባራዊ ይሆናሉ በሚሉት ነጥቦች ላይ በመነጋገር መግባባት ላይ የተደረሰበት መድረክ ነው እንጂ ሌላ አዲስ የተደረገ ስምምነት የለም።
መቼ ነው አስመራ ላይ የተስማማችሁት?
ሰኔ 8 2018 አካባቢ ነው የተደረገው ስምምነት።
በአውሮፓ አቆጣጠር ነው የሚነግሩኝ ቀኑን። ምንድን ናቸው እስቲ ዋና ዋናዎቹ ነጥቦች እንደው ጠቅልላ አድርገው መንገር ከቻሉ?
ዋና ዋና ናቸው የሚባሉት ነጥቦች ሶስት ናቸው። አንደኛው የኦሮሞ ነጻነት ግንባር በሰላማዊ መንገድ ትግሉን በአገር ቤት እንዲቀጥል ማድረግ ማስቻል፣ ሁለተኛ ካለው መንግስትና በተለይም ደግሞ ከኦሮሚያ ክልላዊ መንግስት ጋር የኦሮሞን ጉዳይ በተመለከተ መብቱንና ጥቅሙን ለማስከበር በጋራ የሚሰራበትን ሁኔታ በመደጋገፍ መስራት የሚቻልበትን ሁኔታ ማመቻቸት ሲሆን፣ ሶስተኛው የኦሮሞ ነጻነት ግንባር ታጋዮች በምን መልኩ በመንግስት ድጋፍ ትግላቸውን የሚቀጥሉበትን ሁኔታ በመመካከር በመነጋገር ማመቻቸት ይሆናል።
እሺ፣
እነዚህ ናቸው ዋነኛ ነጥቦቹ።
ለመሆኑ ከኦህዴድ ጋር ለመዋሃድም ይሁን በቅንጅት ለመስራት የደረሳችሁበት ስምምነት ወይም ሀሳብ አለ? በንግግር ደረጃም ተነስቶ ከሆነ
እስካሁን በድርጅት ደረጃ ሁለቱ ድርጅቶች እንዴት አብሮ መስራት እንዳለባቸው የተደረገ ስምምነት ወይንም ደግሞ የተደረገ ምክክር የለም። ግን በአጠቃላይ መልኩ የኦሮሞ ዲሞክራሲያዊ ፓርቲ እና የኦሮሞ ነጻነት ግንባር የኦሮሞን ሕዝብ መብት በጋራ ታግሎ ለማስከበር በሚያስችላቸው ነጥቦች ላይ በየጊዜው ውይይት ይደረጋሉ። በምንስማማባቸው ነጥቦች ላይ እየተስማማን ልዩነቶቻችን ደግሞ እያጠበቅን የምንሄድበት መንገድ በየጊዜው እንመሳከላለን።
ይቅርታ፣ ኦህዴድ በማለት ስሙን ለውጦ የኦሮሞ ዲሞክራሲያዊ ፓርቲ ተብሏል ካለፈው ጉባኤው ወዲህ። አመሰግናለሁ ለዛች ማስተካከያ። እና አቶ ቶሌራ ኦነግ እንደ ተፎካካሪ ኃይል ወይም እንደ ተቃዋሚ በቀድሞ አባባል ነው የሚቀጥለው ወይስ እንደ አጋር ሆኖ ነው የሚቀጥለው ከኦሮሞ ዲሞክራሲያዊ ፓርቲ ጋር?
የኦሮሞ ነጻነት ግንባር ራሱን የቻለ ድርጅት ነው። እንደ ድርጅት ትግሉን ይቀጥላል። ከሌሎች የኦሮሞ ፓርቲዎች ጋር ውይይትም ያካሂዳል። አብሮ ለመስራት ምንጊዜም ዝግጁ ነው። በተረፈ ግን ለመዋሃድ ፍላጎት ካለው ድርጅት ጋር ለመዋሃድም ዝግጁ ነው። ግን ያም ካልተቻለ የኦሮሞን ጥቅም ለማስከበር በጋራ ለመስራት ውይይቶች እየተካሄዱ ነው በሰፊው። ያ የሚቀጥል ይመስላል።
ከኦዴፓም ይሁን ከሌሎቹ የኦሮሞ ፓርቲዎች ወይም ድርጅቶች እስካሁን ድረስ ያገኛችሁት የሰማችሁት ፍንጭ አለ? አሁን የጠቀሱትን ሀሳብ የሚያንጸባርቅ
በሙሉ ማለት ይቻላል በኦሮሞ ሕዝብ መብት መከበር ላይ፣ በዲሞክራሲ መስፈን ላይ፣ በእኩልነት ላይ፣ በፍትህ ላይ ያለን ልዩነት ብዙም አይደለም የለም ማለትም ይቻላል። እና በዛ ዙሪያ አብረን ለመስራት ሁላችንም ዝግጁ ነን።
ሁለቱ በተለይ የኦሮሞ ዴሞክራሲያዊ ፓርቲና የኦሮሞ ነጻነት ግንባር በቀደሙ ዓመታት በጉልህ ባላንጣዎች ሆነው ጦር ተማዘው ሲታገሉ የነበሩ ናቸው። በኢህአደግም በሉት ኦዴፓም በሉት ብቻ ባላንጣ ነበሩ። አሁን በዚህ በደረሳችሁበት ስምምነትም ይሁን ሰሞኑን እየተነጋገራችሁ ባላችሁበት ሁኔታ በመካከላችሁ ያለው መንፈስ ምን ይመስላል? እስቲ ይህንን በግልጽ ይንገሩኝ። የመተማመን ስሜት፣ የመግባባት ስሜት፣ የአንድነት ስሜት አለ በውስጣችሁ? መሰረት የያዘ መሬት የረገጠ?
በእርግጥ ከስድስት ወር በፊት የኦሮሞ ነጻነት ግንባርና ቲፒኤልኤፍ መራሹ ስርዓት የነበረው ግንኙነት የጦርነት ግንኙነት ነው። ያ ሁኔታ በውስጥም በውጭም በተካሄደው ትግል ተለውጦ ሌላ መልክ ከያዘ በኋላ አዋጪው መንገድ በሰላማዊ መንገድ ተነጋግሮ ለችግሮች የመሻት ነው የሚል አቅጣጫ በመያዙ እና በዛም በኩል ጥሪ በመቅረቡ የኦሮሞ ነጻነት ግንባር አምኖ ተቀብሎ ትግሉን ሀገር ውስጥ ለማካሄድ ገብቷል። እንግዲህ 27 ዓመት ያሳለፍነው 27 ዓመት በጣም እጅግ ከባድ ውስብስብ የሆኑ ችግሮች የታዩበት ለኦነግ መታገልም ዋነኛው ምክንያት የሆነው በህዝቦች ላይ የሚፈጸሙ ጭቆናዎች፣ ዘረፋዎች፣ ስርቆቶች የዲሞክራሲያዊ አሰራረስ በመሆናቸው ያ የመለወጥ አዝማሚያ በመታየቱ ነው ወደ አገር ቤት ውስጥ የገባ ነው። በዚህ መልኩ እንግዲህ በእርግጥ 27 ዓመት ስንዋጋ ከነበረው ድርጅት ጋር በአጭር ጊዜ ውስጥ ሙሉ በሙሉ እምነት አሳድሮ መተማመንን ፈጥሮ በጋራ መስራት አስቸጋሪ እንደሆነ ግልጽ ነው። የሆነ ሆኖ ግን በዚች በአጭር ጊዜ ውስጥ በሶስት ወራት ውስጥ የታዩት መግባባቶችና አብሮ የመስራት አዝማሚያ እጅግ የሚያበረታታና በህዝባችንም ዘንድ እፎይታን የፈጠረ ሁኔታ ነው የሚታየው። አልፎ አልፎ ችግሮች ሊፈጠሩ ይችላሉ፣ ግን ያን ያህል ተጋነው መነገር የሌለባቸውና ጥቃቅን ጉድለቶችና ስህተቶች ሊታዩ ይችላሉ ግን እስካሁን በታየ ሁኔታ አሁን ባለንበት ደረጃ ግን አብሮ የመስራቱ ሁኔታ እየጎለበተ እየተጠናከረ እየሄደ ነው።
እንግዲህ ቅድም እንደገለጹልኝ አስመራ ላይ ባደረጋችሁት ስምምነት ላይ ሶስተኛው ነጥብ የኦነግን ታጋዮች እና ትጥቃቸውን አስመልክቶ ይመስለኛል እንግዲህ የሰሞኑም የአፈጻጸም ጉዳይ ውይይታችሁ ያተኮረበት ጉዳይ እና የኦነግ ታጣቂዎች ጉዳይ በምን ሁኔታ ላይ ነው የሚገኘው? ኦነግና ትጥቁ
መታወቅ ያለበት የኦሮሞ ነጻነት ግንባር በሰላማዊ መንገድ እታገላለሁ ብሎ ወደ ሀገር ቤት ሲገባ ካለው መንግስት ጋር በመግባባትና በመስማማት እንደሆነ ነው የሚረዳው። በዛ መልኩ በምናይበት ጊዜ ትጥቅ የመፍታትና ያለ መፍታት ሁኔታ ያ አይደለም መሰረታዊ ጉዳይ። በሰላማዊ መንገድ ለመታገል በወሰነበት ጊዜ የትጥቅ ትግሉ አብቅቶለታል ማለት ነው።
ስለዚህ ትጥቅ ያወርዳል ማለት ነው።
ያንን በሚወስንበት ጊዜ ነው በመንግስት ደግሞ ኦነግ የነበሩት ታጋዮች ወይም ታጣቂዎች በምን መልኩ ከመንግስት ጋር በመተባበር ትግላቸውን የሚቀጥሉበትን መንገድ መንግስት እንዲሻ ወይንም ደግሞ መፍትሄ እንዲያበጅለት አጠቃላይ የሆነ መግባባት ላይ ተደርሷል ማለት ነው። ከእነዚህ ውስጥ እንግዲህ ከኦሮሞ ነጻነት ሰራዊት ውስጥ ትጥቃቸውን ታጥቀው ትግላቸውን የሚቀጥሉ ይኖራሉ ማለት ነው። በመንግስት ስትራክቸር ውስጥ ታቅፈው በፖሊስም ይሁን ሌላም ታጣቂ ኃይል ውስጥ አባል በመሆን ይቀጥላሉ ማለት ነው።
እነሱ የኦነግ ታጣቂዎች አይደሉም፣ ከእንግዲህ የኢትዮጵያ መንግስት ኃይሎች ናቸው። በፖሊስም ይታቀፉ በመከላከያ ኃይሉም ውስጥ ይግቡ። ነገር ግን የኦነግ ሰራዊት ከጫፍ እስከ ጫፍ ድረስ ስምምነት አለው ወይ? በዚህ ጉዳይ በአሁኑ ሰዓት መከፋፈል የለም ወይ? ኦነግ ውስጥ ትጥቅ በማውረድ ጉዳይ ላይ በመፍታት ጉዳይ ላይ
ትጥቅ አስመልክቶ ምንም በኦነግ ሰራዊትና በመንግስት ይሁን በድርጅቱ መካከል ምንም ልዩነት የለውም። ያለው ችግር ምን መሰለ፣ የኦሮሞ ህዝብ ስጋት አለው። ስጋቱ ከትጥቅ ማጣት የሚከላከልለት ኃይል ከማጣት የመነጨ ነው። ከጎረቤት ህዝቦች ጋር የሚያጣሉ ትግሉን የማይደግፉ ወይንም ደግሞ ያለውን ለውጥ ለማደናቀፍ የሚሹ ኃይሎች ብዙ ናቸው። ይህም በመሆኑ በምስራቁም በደቡቡም በምዕራቡም በኩል የኦሮሞ ህዝብ እየተጠቃ ነው ያለው በልዩ ልዩ ምክንያቱ ፖለቲካዊ የሆነ አላማ ያለው እና ይህ ባለበት ሁኔታ በአሁኑ ወቅት እኛን የሚከላከለን የኦነግ ሰራዊት ብቻ ስለሆነ በአሁኑ ሰዓት መፍታት የለበትም የሚል ጥያቄ ከህዝብ ወገን አለ።
ከህዝብ ወይስ ከራሳችሁ ታጣቂዎች?
ኖ የኦሮሞ ነጻነትን ሰራዊት እኮ የገነባው ወይንም ደግሞ ያሳተፈው የኦሮሞ ነጻነት ግንባር ነው። ኦሮሞ ነጻነት ሰራዊት አዛዥነቱ ለኦሮሞ ነጻነት ግንባር ስለሆነ በዛ መሀል ምንም ልዩነት የለም።
አሁን በምዕራብ ኦሮሚያ አካባቢ ትጥቅ አንፈታም ብለው ከዚህ ከእናንተ ስምምነትና ከሰሞኑም ውይይታችሁ ጋር በሚጋጭ ሁኔታ እስካሁን ድረስ ዱር ያሉ የኦነግ ሰራዊት አባላት እንዳሉ ከነትጥቃቸው ይሰማል። ይሄስ እንዴት ነው?
የኦሮሞ ነጻነት ሰራዊት እኮ እዛ ብቻ አይደለም ያለው፣ በምዕራብ ብቻ አይደለም፣ በደቡብም አለ። ያልገቡ በልዩ ልዩ ምክንያቶች ወደኋላ የዘገዩ የታጠቁ ኃይላት አሉ። ያንን እንግዲህ እንዴት አድርገን ተፈጻሚ እናደርጋለን በሚለው ላይ ነው እንጂ ውይይቱ ትጥቅ መፍታት አለባቸው የለባቸውም በሚለው ሁኔታ ላይ አይደለም።
ምንድን ነው እሺ፣ እንዴት አድርገን ተግባራዊ እናደርጋለን ብላችሁ ምን ላይ ደረሳችሁ?
በፕሪንሲፕል ደረጃ እኮ ያጣላ ምንም ነገር የለም። በተለያዩ ሁኔታዎች ምክንያት ጦሩ ወደሚፈልግበት ቦታ ለመሰባሰብ አልቻለም። ያንን እንግዲህ ተፈጻሚን ለማድረግ በድርጅቱ በኩል አስፈላጊ ሁኔታዎች ይሰራሉ። መንግስትም ሰራዊቱን ለመቀበል የሚያስፈልገውን ዝግጅት ያደርጋል ማለት ነው።
ስለዚህ በኦነግ ሰራዊት ውስጥ ከጫፍ እስከ ጫፍ ድረስ ይሄንን ስምምነት ተግባራዊ በማድረግ በኩል ልዩነት የለም ነው የሚሉኝ? የጊዜ ጉዳይ ነው፣ የመጓተት ጉዳይ ነው፣ ያለመመቻቸት ብቻ ነው?
ምንም ችግር የሚፈጥር ሁኔታ የለም።
ምናልባት የኦነግ ሰራዊት ነን ብለው ወደ ትጥቅ ትግል እንቀጥላለን የሚሉ ቢኖሩ ኦነግ እውቅና ይሰጣቸዋል እነዚህ ኃይሎች?
ሁሉም ቢሆን የኦሮሞ ነጻነት ሰራዊት ነን እያሉ ልዩ ልዩ ወንጀሎችን ሲሰሩ የነበሩ በምስራቁም በምዕራቡም ይሁን በደቡቡ የሚታዩ የተወሰኑ የሚንቀሳቀሱ ቡድኖች ወይንም ደግሞ ግለሰቦች ሊኖሩ ይችላሉ። ከአሁን በፊትም ሆናል አሁንም አልፎ አልፎ የሚካሄዱ ነገሮች አሉ በኦሮሞ ነጻነት ሰራዊት ስም። ያ ደግሞ በኦሮሞ ነጻነት ግንባር ትእዛዝ የሚሰራ ተግባር አይደለም እና ከኦሮሞ ነጻነት ግንባር ትእዛዝ ውጭ ወይንም ደግሞ ሌላ አላማ አንግቦ ወደ ዱር የሚወጣ ኃይል ካለ ያንን የሚቀበልበት ምክንያት የለም። የኦሮሞ ነጻነት ግንባር
መንግስት ትጥቅ አንፈታም የሚሉትን በኃይል አስፈታለሁኝ ራሴ ብሏል። የኦሮሞ ነጻነት ግንባር ይተባበራል ከዚህ አቋም ጋር?
መሰረታዊ ነገር አሁን የዚህ የለውጡ መንፈስ ማንኛውንም ነገር በሰላማዊ መንገድ በምክክር በመነጋገር መፍታት ነው። የሚያፈነግጥ ኃይልም ቢፈጠር ላይፈጠርም ይችላል። ያንንም አስተምሮ መክሮ ለመመለስ መስራት ቅድሚያ የሚሰጠው ተግባር ነው። በዛ ላይ ነው ምክክር ሲደረግ የነበረው እና መንግስት ወደ ሰፊ ነው ቸኩሎ እርምጃ ወደ መውሰዱ የሚገባ አይመስለኝም። በዚህ መንፈስ ትግሉም በትጥቅ ትግል አላማውን ለማስፈጸም የሚታገል ቡድን ከተገኘ ያንንም ወደ ሰላማዊ ትግል ለመመለስ ነው ቅድሚያ ተሰጥቶ የሚሰራው። ከዛ ውጭ ከሆነ ግን ህግን የበላይነት የማስከበር ግዴታ ስላለበት በወሰነው መንገድ መንግስት ሁኔታውን መቆጣጠር ይችላል።
አቶ ቶሌራ አደባ የኦሮሞ ነጻነት ግንባር ቃል አቀባይ፣ በጣም አመሰግናለሁ ለሰጡኝ መግለጫና ለጊዜው።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
የተከበራችሁ አድማጮች፣ የኦሮሞ ዲሞክራሲያዊ ፓርቲ መሪዎችና የኦሮሚያ ባለስልጣናትንም እያነጋገርነን በመጪ ዝግጅቶቻችን በመጪ ቀናት እያዝናቸው እንመለሳለን። ወደ ተከታዩ ዘገባ እናልፋለን። በኤርትራ ላይ ተጥሎ የቆየው የመንግስታቱ ድርጅት ማዕቀብ መነሳትና ምላሹ
የጸጥታው ምክር ቤት በኤርትራ መንግስት ላይ ጥሎት የቆየውን ማዕቀብ በትናንትናው ዕለት አንስቷል። ዩናይትድ ስቴትስ ካሊፎርኒያ ሎስ አንጀለስ ከተማና አካባቢ የሚኖሩ ኤርትራውያንና ትውልድ ኤርትራ አሜሪካውያን ሎስ አንጀለስ የሚገኘው የኤርትራውያን ባህል ማዕከል ውስጥ የደስታ መግለጫ ፕሮግራም አዘጋጅተው ነበር። የሎስ አንጀለስ ዘጋቢያችን ዳንኤል አርጋው ተከታትሎ ዘግቧል።
በመጀመሪያ ደረጃ ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ። በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ለዘጠኝ ዓመታት ያህል ጥሎት የነበረውን ማዕቀብ ማንሳቱን ተከትሎ በሎስ አንጀለስና አካባቢዋ የሚኖሩ ኤርትራውያን አሜሪካውያን በማህበረሰብ አገልግሎት ጽህፈት ቤታቸው የደስታ ምሽት በትላንትናው ዕለት አክብረው አምሽተዋል። በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰማቸውን ስሜት ያጋሩኝ ዘንድ እዚህ ሁለት እንግዶችን ጋብዣለሁ።
አስመሮም ተፈማራን ባያለሁኝ እዚህ ነው የምኖረው። የሎስ አንጀለስ ኮሚኒቲ ወይም ማህበረሰብ ሊቀመንበር ነኝ።
ማዕቀቡ በመነሳቱ እንደው ምን ተሰማዎት አቶ አስመሮም?
በጣም ተደስቻለሁ። ሁላችን ኤርትራውያን አገር ውስጥ ያለነው ወይም ውጭ አገር ያለነው በጣም ይህንን ቀን ልክ እንደ ሁለተኛ ነጻነት ሆኖ ነው የሚሰማን። ምክንያቱም ብዙ ህዝባችን ወጣቶቻችን ጠቅላላው ሀገራችን ውጭ ሀገር ያሉ የሆኑ ውስጥ ሀገር ስንት ስቃይ ያሳልፈው በመጨረሻ ግን ይህንን መፍትሄ በማግኘቱ በጣም ተደስተናል።
ስሜ አምባሳጀር ብርሃኔ ይባላል። ሎስ አንጀለስ ባህላዊና ሲቪካዊ ሴንተር ሊቀመንበር ነኝ። እንዲሁም በተጨማሪ ደግሞ የቆንስላዊ ጉዳዮች ኃላፊ ነኝ ማለት ነው።
በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰማዎት ስሜት እንዴት ይገልጹታል?
ይህንማ መግለጹም ያስቸግራል። በጣም 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 ነው ደስ ያለን። ኢንፋክት ብዙ ጊዜ ወስዷል የሚል እምነት ነው ያለኝ። አስቀድሞ በአንድ ዓመት ውስጥም እንትን መነሳት የነበረበት ማዕቀብ ነው እና እኛ እዚህ ያለነው ደግሞ ልክ እንደ አገር ቤት ያሉት በጣም ደስ ብሎናል። እንደምታየው ሁሉም ደስታውን ለመግለጽ እዚህ ተሰባስቧል ማለት ነው።
እንደው የኤርትራ መንግስት በተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶች በሰብአዊ መብት ረገጣ ጥሰት በተለያዩ ጊዜያቶች ጋዜጠኞችን በማሰር ክስ ይመሰረትበታል። ምንም እንኳን ማዕቀቡ ቢነሳ የሚለወጥ ነገር የለም የሚሉ ወገኖች አሉ። በእናንተ በኩል ምን አስተያየት አላችሁ?
ዌል ካየሁ አንደኛው ክስ ምን ነበር? ኤርትራ ለአልሸባብ ትደግፋለች ታስታጥቃለች የሚል ክስ ነበር። ግን እንደምታውቀው ምንም አይነት መረጃ ስለሌለ ነው የጣሉ እና ብዙ አይነት ክሶች በተለያዩ ጊዜያት አይተናል እና እነሱም ልክ እንደዚህ ምንም አይነት መሰረት እንደሌላቸው ነው እኛ የምናውቀው ማለት ነው። እና ችግሩ ምን መሰለ፣ የሁሉ ነገር የመጣው ከውጊያ በኋላ ነው እና ውጊያው አብቅቷል። አንድ አዲስ ምዕራፍ ተከፍቷል። አሁን የሰላም ምዕራፍ እና ሁሉም ነገር አንድ በአንድ እንደሚፈታ እርግጠኛ ነኝ።
አቶ አስመሮም ይጀምሩታል።
ልክ ወንድሜ እንዳለው ብዙ ክስ ተመስርቶ ነበር። ግን ይህንን ሁሉ ክስ መሰረት የሌለው አላማው የተለየ ነው እንጂ እውነትም አይደለም። አሁን ኤርትራ እንደ ሀገር እንደተቆም ህዝቧ በሰላም እንዳይኖር ለማድረግ የተደረገ ተንኮል እንጂ የሁሉ በኤርትራ የተከሰተው ክስ እውነት አለመሆኑ ብቻ ነው እኔ የማውቀው። ችግር የለም ማለት አይደለም፣ ግን እንደሚሉት የኤርትራ የተለየ ችግር እንደተለየ ችግር ተወስዶ በዚሁ የማያስፈልግ ማዕቀብና ችግር መግባቱ ተገቢ አልነበረም ነው የሚለው።
መንገዶችን እጅግ አድርጌ አመሰግናለሁ።
እኛም እናመሰግናለን ዳንኤል።
እኛም እዚህ መጥተህ በዚሁ የደስታ ቀናችን ይህንን እድል መስጠትህ በጣም እናመሰግናለን።
እናመሰግናለን ዳንኤልንም እንግዳውንም። በሌላ በኩል ማዕቀቡ በኤርትራ ህዝብ ላይ ያደረሰው ጉዳት አልነበረም፣ ሲነሳም የሚያስገኝለት ጥቅም የለም ይላሉ። አንድ ሀገር ኤርትራ በሚባለው የፖለቲካ እንቅስቃሴ ውስጥ ከፍተኛ የቦርድ አባል መሆናቸውን የገለጹት አቶ ሰሎሞን ገብረ ኢየሱስ ጠቅላይ ሚኒስትር አብይ አህመድ ከአንድ አምባገነን መሪ ጋር የሚያደርጉት ውል የኤርትራንና የኢትዮጵያን ህዝብ አደጋ ላይ ሊጥል የሚችልም ነው ብለዋል አቶ ሰሎሞን። አዳነች ሳይ ያናገራቸዋለች።
አቶ ሰሎሞን ገብረ ኢየሱስ፣ በመጀመሪያ ደረጃ ለጊዜውና ለትብብሮ እናመሰግናለን። አሁን እንግዲህ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በኤርትራ ላይ ተጥሎ የነበረውን ማዕቀብ አንስቷል። ለዘጠኝ ዓመታት ያህል ይመስለኛል ተጥሎ የነበረው እና እስቲ በዚህ ላይ ያሉትን አመለካከት ቢገልጹልን።
እሺ፣ ይሄ ማዕቀብ ኤርትራ ላይ የተጣለበት ዋናው ምክንያት የኤርትራ መሪ ወይም ፕሬዚደንት አልሸባብን ይደግፋሉ ተብሎ ነው ይሄ ማዕቀብ የደረሰባቸው ማለት ነው። ስለዚህ ይሄ ማዕቀብ ለኤርትራ ህዝብ ምንም የጎዳው ነገር የለም፣ የጠቀመውም ነገር ምንም የለም። ተግባራዊም አልነበረ፣ ምክንያቱም የመንግስት ባለስልጣናት ከአንድ ሀገር ወደ ሌላ ሀገር መንቀሳቀስም አይፈቀድባቸውም ነበር። የመንግስት የሆኑ አንዳንድ ተወካዮችም ከኤርትራ ውጪ ቢዝነስ ማድረግም አይፈቀድላቸውም ነበር። ግን በአንጻሩ በዚህ ላይ ምንም ክትትል የተደረገ ነገር የለም። መንግስትም የኤርትራ መንግስትም እንደፈለገው ነበር የሚንቀሳቀሰውና የሚሰራው። ስለዚህ ይሄ ማዕቀብ ዝም ብሎ ወረቀት ላይ የነበረ እንጂ በተግባር ላይ ያልተሰራበት ስለሆነ መነሳቱም አለመነሳቱም ምንም ያመጣው ለውጥ የለም ነው የምንለው። ግን በአንጻሩ ኤርትራ ላይ ያለው ስርዓት ማለት ፕሬዚደንት ኢሳያስ አፈወርቂ አሸባሪዎች ከማገዝ ወይም ራሳቸው ደግሞ አሸባሪ ከመሆን አንድ ቀንም አንድ ሌሊትም አርፎ ስለማያውቁ የማዕቀቡ መነሳት ምንም ብዙ የሚያመጣው ለውጥ አለው ብዬ አልገምትም።
እንዴት በተግባር ላይ አልዋለም ሲሉ እንግዲህ የተወሰኑ ሰዎች ከሀገር እንደፈለጉ እንዳይንቀሳቀሱ፣ ገንዘባቸውም ወይ ንብረት ካላቸው ውጭ ማስወጣት አይችሉም የሚል ነው እንግዲህ ድንገጋው። በዛም ላይ ህዝብን እንዴት ላይጎዳ ይችላል? ዘጠኝ ዓመት ሙሉ ማዕቀብ ሲጣል እንዴት አይጎዳም ህዝብን?
ምክንያቱም ሁለት አይነት ማዕቀብ ነው ያለው። አንድ ማዕቀብ ይሄ ስማርት ሳንክሽን የሚባለውን በባለስልጣኖች እና በወታደሮች አዛዦች ያነጣጠረ ማዕቀብ ነው ማለት ነው። ስለዚህ በኤርትራ ህዝብ ላይ በቀጥታ ይሄ ማዕቀብ ምክንያቱም የሆነ ኢንቨስተር ወደ ኤርትራ ለመግባት የሆነ ይሁን ኢኮኖሚ በፓብሊክ ኢኮኖሚ ሴክተር ላይ ምንም ያነጣጠረ ነገር ስላልነበረ ኤርትራ የጎዳት የኢኮኖሚ ባለፉት ዘጠኝ ዓመታት ከኢትዮጵያ ጋር በነበራት ጦርነት ኤርትራ በኢኮኖሚ አለማደጓ ካልሆነ በስተቀር ይሄ ማዕቀብ በቀጥታ ለኤርትራ ኢኮኖሚ ጎዳው ብለን ማሰብ አንችልም። ግን ትልቁን የኤርትራን ኢኮኖሚ የጎዳው ነገር ቢኖር መንግስት የሚከተለውን የኢኮኖሚ ፖሊሲ ነው። ፕራይቬታይዜሽን አይፈቅድም። ኤርትራ ላይ ያለ ንብረት ሁሉንም ነገር የመንግስት ነው። ንግድ የሚያደርገው መንግስት ራሱ ነው። ለኤርትራውያኖች እድል ስለማይሰጥ ይሄ ነው የኤርትራን ኢኮኖሚ ያዳቀቀው እንጂ ይሄ ዩናይትድ ኔሽን ማዕቀብ ለኤርትራ ህዝብ ኢኮኖሚ ጎዳው ብሎ መናገር በጭራሽ አይቻልም።
እንግዲህ እርስዎ አንድ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጽፈው እንደነበረ ሰምተናል እና ያንን ደብዳቤ ለመጻፍ ያነሳሷት ነገር ምንድን ነው?
አዎ፣ ይሄ ደብዳቤ ለጠቅላይ ሚኒስትር ዶክተር አብይ የጻፍንበት ምክንያት ምንድን ነው? ዶክተር አብይ ወደ ስልጣን የመጡት የኢትዮጵያ ወጣቶች ባደረጉት የዲሞክራሲና የፍትህ እንቅስቃሴ ወደ ስልጣን የመጡ ሰዎች ናቸው እና እንዲህ ሆኖ ሲያበቁ ከአንድ አምባገነን መሪ ፓርላመንት ወይም ደግሞ ህገ መንግስት የሌለው አገር የህዝብ ተወካዮች የሌለበት አገር የሚመሩት ህዝቡን አርበርብደው አንቀጥቅጠው ከሚመሩ መሪ ጋር ሆነው ሰላም ማምጣት ስለማይቻል የሚያደርጉትን ሁሉ ውሎች የኤርትራን ህዝብ ያካተተ መሆን አለበት። የሚያደርጉትን ውል ፍትሐዊ እንዲሆን ዘለቄታ እንዲኖረው የኤርትራን ህዝብ ግምት ውስጥ ያስገባ እንዲሆን ነበር ጥያቄው ያቀረብ ነው። ግን እንደምናየው ከሆነ ግን ዶክተር አብይ ከአቶ ኢሳያስ አፈወርቅ ጋር ሆነው ብዙ በፖለቲካም በሁሉም ነገር ሽርክነት ፈጥረዋል። ይሄ ደግሞ ለኤርትራና ለኢትዮጵያ ህዝብ በመጪው አደጋ ሊከት የሚችል ብለን ነው የምናምነው።
ምን አይነት አደጋ ውስጥ ነው ሊከት የሚችለው?
ለምሳሌ የሚደረጉት ያሉት ውሎች የኤርትራ ህዝብ ምንም አያውቀውም። የሚሰማ ያለው ከሶስተኛ አካል ካልሆነ በስተቀር ምንም ምን እንደሚደረግም አያውቀውም። ስለዚህ ከአንድ በህጋዊ መንገድ የማይሄድ የህዝብ ተወካዮች የሌሉበት ስርዓት ጋር የሚደረገውን ነገ የኤርትራን ህዝብ ይሄ የሚደረጉት ውሎች የማያውቃቸው ከሆነ ሊቀበላቸውም አይችልም። ስለዚህ የሚደረጉት ያሉት ስምምነቶች ፕሬዚደንት ኢሳያስ በህይወት እስካሉ ድረስ የሚሰሩ እንጂ እሳቸው ከስልጣን ከለቀቁ በኋላ ዘላቂነት ሊኖራቸው ስለማይችል ነው።
እሺ፣ እንግዲህ አቶ ሰለሞን ገብረ ኢየሱስ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም በበኩሌ አመሰግናለሁ አዳነች።
የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ።
በምሽቱ ፕሮግራም ዋና አዘጋጅ በተስፋ በላቸው እና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጂት ታዬና
እኔም ሰሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።